America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በየቀኑ ከምሽቱ 3 እስከ 4 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ የሚያሰማውን ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። ለዛሬ አርብ ነሐሴ 2 2006 ዓ.ም ካሉን ዘገባዎች አንዱን እናስተዋውቃችሁ። የምዕራብ አፍሪካው የኢቦላ ወረርሽኝ ዓለም አቀፍ አጣዳፊ ስጋት መሆኑን የዓለም ጤና ድርጅት WHO አወጀ።
The declaration of a public health emergency of international concern alerts the world to the need for
ይህ ዓለም አቀፍ ስጋት መሆኑ የተነገረለት አስቸኳይ የጤና አዋጅ ዓላማ በዋናነት መላው ዓለም ስለ ኢቦላ ቫይረስ ስርጭት አደገኝነት ተገንዝቦ ከፍተኛ ጥንቃቄ እንዲያደርግ ለማስገንዘብ እንጂ በሽታው በሁሉም ሀገሮች ይታያል ማለት አይደለም።
የዓለም የጤና ድርጅት ዲሬክተር ማርጋሬት ቻንን ድምጽ ነው የሰማነው። በአብይ ርዕስ ይዘነዋል። የዓለም ባንክ ኢትዮጵያን ጨምሮ ለስድስት የአፍሪካ ሀገሮች ኤነርጂ ልማት የመደበውን 5 ቢሊዮን ዶላር የተመለከተም ዘገባ አለን።
የአፍሪካ መሪዎችን ያሰባሰበችው አሜሪካ ዓላማዬ ከቻይና ለመፎካከር አይደለም ብላለች። አፍሪካ በዩናይትድ ስቴትስ ፕሬስ ምን ያህል ትኩረት ታገኛለች? ዘገባዎች አሉ።
በሁለተኛው አጋማሽ አፍሪቃ በጋዜጦችና እሰጥ አገባ ተሰናድተዋል። ፕሮግራማችንን ንጉሱ ታምሬ ነው የሚመራው። የዓለም ዜናዎችን እናስቀድማለን።
በአዲስ አበባ የሚካሄደው የደቡብ ሱዳን የሰላም ድርድር እያዘገመ ዛሬ እዚህ ዋሽንግተን ዲሲ ውስጥ የአገሪቱ ፕሬዚዳንት ሳልቫኪር በጠሩት ጋዜጣዊ ጉባኤ ተቃዋሚው መሪ ሪክ ማቻር የተኩስ አቁሙን እንዲያከብሩ ጥሪ አድርገዋል። የአገራቸው ስቃይ የሚያበቃው ተቃዋሚዎች ተኩስ ለማቆም ሲስማሙ ብቻ ነው ያሉት ማቻር እርሳቸውን በመራሄ መንግስቱ ላይ የሚያቆይ ጊዜያዊ መንግስት ሐሳብም እንደማይቀበሉ ተናግረዋል።
ሪክ ማቻር has a problem. He has no command, he has no authority over his forces. He claims that he has.
ሪክ ማቻር ችግር ፈጣሪ ነው። ተከታዮቹን ማዘዝ አይችልም። በእነርሱ ላይ ስልጣን የለውም። መሪያቸው እኔ ነኝ ይላል። ነገር ግን በእነርሱ ላይ ምንም ስልጣን የለውም ነው ያሉት። የደቡብ ሱዳን የሰላም ድርድር በየጊዜው እየተጀመረ ሲቆምና ውጊያውም ሲቀጥል የህዝቡም ስቃይ እንደዚሁ እንደሚቀጥል ተናግረዋል።
የኢቦላ ቫይረስ ወረርሽኝ ብዙ ህዝብ እየጨረሰ መሆኑን የምዕራብ አፍሪቃ የጤና ባለስልጣናት አስታውቀዋል። የዓለም የጤና ድርጅት WHO በበኩሉ ወረርሽኙ በአሁኑ ሰዓት ዓለም አቀፍ ስጋት የደቀነ መሆኑን ተናግሯል። ዛሬ አርብ ጄኔቫ ላይ በተጠራው ጋዜጣዊ ጉባኤ ላይ የተናገሩት የWHO ዲሬክተር ዶክተር ማርጋሬት ቻን በወረርሽኙ የተመቱት ሀገሮች ይህን በከፍተኛና ውስብስብ በሆነ ደረጃ እየተዛመተ ያለውን በሽታ መቋቋም እንደማይቻላቸው አመልክተው ተጨማሪ ዓለም አቀፍ እርዳታ ጠይቀዋል። በሽታው በአሁኑ ወቅት በአራት ሀገሮች እንደገባ የገለጸው የWHO የአስቸኳይ እርዳታ ኮሚቴ ቫይረሱ ወደ ሌሎች ሀገሮች የመዛመት አደጋም እንዳለው ጠቁሟል። በአብይ ርዕስ ላይ ሰፋ ያለ ዘገባ ይቀርብበታል።
እስራኤልና ፍልስጤማውያን ውጊያቸውን ቀጥለዋል። የአሁኑ ውጊያ የተጀመረው በካይሮ ድርድር ላይ ያላለቀው የተኩስ አቁም ስምምነት ለሌላ ሶስተኛ ቀን ለማራዘም የተያዘው ሙከራ እንደከሸፈ ሐማስ ዛሬ አርብ በእስራኤል ላይ የሮኬት እሩምታ ካካሄደ በኋላ ነው። ጋዛ ውስጥ የሚካሄደው የዛሬው አዲስ ውጊያ ሰለባ አንድ የአስር ዓመት ልጅ እንደሆነም ታውቋል። የእስራኤል ጦር በሚያሰማው ክስ ለ72 ሰዓታት የተያዘው የተኩስ አቁም ውል ዛሬ አርብ ከማለቁ ከሰዓታት በፊት ጋዛ ሰርጥ ያሉት አማጽያን ስምምነቱን ጥሰዋል የሚል ነው። የሐማስ ታጣቂዎች ያለምንም ልዩነት በሲቪሉ ማህበረሰብ ላይ ተኩስ የሚያካሄዱት ሲሉ አንድ የእስራኤል መንግስት ቃል አቀባይ ተናግረዋል። ዩናይትድ ስቴትስ አሉ ቃል አቀባዩ፣ የተኩስ አቁም ስምምነቱ ተግባራዊ እንዲሆን ትሻለች። እኛም ወታደሮቻችንን በሙሉ ከጋዛ ሰርጥ አስወጣን፣ የመልሶ ማጥቃት እርምጃውንም ገታን። ሐማስ ግን ዛሬ ጠዋት ተኩስ ከፍቶ ሲያበቃ የሲቪሉን ህይወት አጥፍቷል ብለዋል። ሐማስ ተኩስ የማቆመው እስራኤል ጋዛ ላይ የጣለችውን የ7 ዓመት እገዳ ስታቆም ብቻ ነው ሲል፣ እስራኤል በበኩሏ እገዳውን የማነሳው ጋዛ ከወታደራዊ እንቅስቃሴ ነጻ ሲሆን ብቻ ነው ብላለች። ሐማስ ቀደም ብሎ ይህን እንዳልተቀበለ ይታወቃል።
የዩናይትድ ስቴትስ ጦር ዛሬ አርብ በኢራቅ ሰሜናዊ ምዕራብ ክልል በሚገኙ እስላማዊ አማጽያን ላይ የአየር ጥቃት ማካሄዱ ተነገረ። ጦሩ ይህን እርምጃ የወሰደው አማጽያኑ የአሜሪካ ወታደራዊ ጦር ወዳለበት ኢርቢል ሰፈር ፍንዳታ ማካሄድ በመጀመራቸው መሆኑም ተገልጿል። የአሜሪካ የመከላከያ ሚኒስቴር ቃል አቀባይ አድሚራል ጆን ከርቢ በሰጡት መግለጫ የዩናይትድ ስቴትስ አውሮፕላኖች 250 ኪሎ ግራም የሚመዝን ቦምብ የአማጽያኑ አዳፍኔ ወደ ተተኮሰበት አቅጣጫ መጣላቸውን ተናግረዋል። ፕሬዚደንት ባራክ ኦባማ ትናንት ማታ በሰጡት መመሪያ የአማጽያኑን ጥቃት ለመቋቋም የዩናይትድ ስቴትስ ጦር ያጸፋ እርምጃ እንዲወስድ፣ በዚያ ላሉ ስደተኞች ግን ምግብ ከአየር እንዲጥሉ ማጽደቃቸው የሚታወስ ነው።
Today I authorized two operations in Iraq. Targeted airstrikes to protect our American personnel and a humanitarian effort to
save Iraq ust hulet wotaderawe operationochinin atsidqallo. Amerikawyan wotaderochachinin lemetebek amatsyanu ilama yaderagu yaayer tiqatoch indikayedu ndihum yaleminim migib letekemeto siddetenyoch migib kaayer inditalellacho.
Ye United States yemekelakeya minister Chuck Hagel ኒው ደልሂ ውስጥ ሲናገሩ ዩናይትድ ስቴትስ ለኢራቅ መንግስትና ለኢራቅ የደህንነት ኃይሎች ድጋፏን ትቀጥላለች ብለዋል።
ተቀናቃኞቹ የአፍጋኒስታን ፕሬዝዳንታዊ ምርጫ ተወዳዳሪዎች ንትርካቸውን ትተው ብሔራዊ የአንድነት መንግስት ለመመስረት መስማማታቸው ተገለጠ። አብዱላህ አብዱላህ እና አሽራፍ ጋኒ ቀደም ሲል በተሰጡት የ8 ሚሊዮን ድምጾች ማጣሪያ ዙሪያ የተነሳው ውዝግብ እንደሚያበቁና ስምምነታቸውንም ዛሬ አርብ በፊርማ ያጸደቁት ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር ካቡል ውስጥ ከተገናኙና ከተወያዩ በኋላ ነው። ኬሪ በአንድ ወር ውስጥ ለሁለተኛ ጊዜ ባደረጉት የአፍጋኒስታን ጉዟቸው ትናንት አሙስ ነው ሁለቱን ተወዳዳሪዎች ለመሸምገል ካቡል የገቡት። ውጭ ጉዳይ ሚኒስትር ኬሪ በሰጡት ማብራሪያ ዋናው ቁም ነገር ማሸነፍ ወይም መሸነፍ ሳይሆን ለሀገሪቱ የሚበጀውንና ይልቁንም ለህዝብ የሚጠቅመውን መስራቱ ላይ ነው ብለዋል። በዚህ ወር መጨረሻ ወይም በመጪው መስከረም ከሚካሄደው የኔቶ ስብሰባ በፊት ግን ብለዋል ኬሪ፣ ዩናይትድ ስቴትስ አዲስ የአፍጋኒስታን ፕሬዝዳንት ተሰይሞ ማየት ትሻለች።
የዩናይትድ ስቴትስ የመከላከያ ሚኒስትር ቸክ ሄግል ዛሬ ኒው ዴልሂ ውስጥ ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ተገናኙ። ወታደራዊ ግንኙነትንና መከላከያ ስምምነቶችን በማጠናከር ዙሪያም ተወያይተዋል። ፔንታገን የዩናይትድ ስቴትስ የመከላከያ ሚኒስቴር እንዳስታወቀው ሁለቱ ባለስልጣናት ከመከላከያ ስምምነትና ትብብር በተጨማሪም ወታደራዊ ልምምድንና የልምድ ልውውጥን አስመልክተውም ተወያይተዋል። የመከላከያ ሚኒስትር ሄግልና ጠቅላይ ሚኒስትር ሞዲ በህንድና በፓሲፊክ ውቅያኖስ አካባቢ ካሉት የደህንነት ጉዳዮች በተጨማሪም ኢራቅና አፍጋኒስታን ውስጥ ስላለው ሁኔታ እንዲሁም መካከለኛው ምስራቅ ውስጥ ስለሚታየው የሽብርተኝነት ስጋትም ተነጋግረዋል። የአሜሪካ የመከላከያ ሚኒስቴር እንደገለጸው ሚስተር ሄግል ከህንዱ አቻቸው ጋር ቀደም ሲል ተገናኝተዋል።
የማሌዥያው መንግስታዊ የገንዘብ ተቋም በዚህ ዓመት ሁለት የመንገደኞች አውሮፕላንን ላጣው የአገሪቱ አየር መንገድ የ436 ሚሊዮን ዶላርስ እርዳታ ሊሰጥ መሆኑ ተገለጠ። የአየር መንገዱ መዋቅሩን መልሶ ለማጠናቀር ችል ዘንድ መንግስታዊው የገንዘብ ተቋም ካዝናህ ናሲዮናል እርዳታውን ይፋ አድርጓል። የገንዘብ ተቋሙ ናሲዮናል በማሌዥያው አየር መንገድ ውስጥ የ69 ከመቶ ድርሻ እንዳለውም ይታወቃል።
በመጨረሻም ኢንዶኔዥያ ውስጥ እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት በደረሰው ሱናሚ መጥፋቷ የታመነው አንዲት ልጃገረድ በህይወት መገኘቷና በ14 ዓመቷም ከቤተሰቧ ጋር መቀላቀሏ ተነግሯል። በሱናሚው ወቅት ከ7 ዓመቱ ወንድሟ ጋር እንደጠፋች የታመነው የያኔዋ የ4 ዓመቷ ሮዱር ሃልቱ ጃና አንድ አጎቷ ናቸው በአንድ መንደር ውስጥ ልክ እሷን ቁርጥ የምትመስል ልጅ አይተው ጥቆማውን ለቀሪው ቤተሰብ የሰጡት። በኋላ ሲጣራም አንድ አሳ አጥማጅ ባህር ዳር አግኝቶ ለእናቱ ይሰጣል። እናትም 14 ዓመት እስኪሆናት ሲያሳድጓት ቆይተዋል። ወንድሟ ግን እስካሁን ድረስ ደብዛው አልተገኘም። ዜናው አበቃ አድማጮች። ክብራትና ክብራን በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ የሚተላለፈው የአርብ ምሽት ፕሮግራማችን ነው የምታደምጡት። እስከ 4 ሰዓት ድረስ አለን። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን።
ቀጥሎ የምናቀርበው የምሽቱ አብይ ርዕስና የመጽሔት ዘገባዎችን ይሆናል። ወደዚያ ከማምራታችን በፊት ግን በኋለኛው አጋማሽ ከሚቀርቡ ዘገባዎች በቅንጫቢ እናሰማችሁ።
I've spent time in the Sahel, I've spent time in Sudan, I've spent time in South Africa and in Tanzania.
Sahel neberk, Sudan neberk, Dawa Africa neberk, Tanzania neberk, bergitim yeyeletun yetilillik yezena dirjitoch, shifan sittim meleket, bizu ya Afrika zagabawchin attayim. Minim tiyak ellom, betay maysazenal.
ጆናታን ካርል ይባላል። የሰማነው የኤቢሲ ኒውስ የሚባለው ግዙፍ የዜና አውታር የዋይት ሀውስ ዘጋቢ ነው። የአሜሪካ መገናኛ ብዙሃን በአፍሪካ ላይ ስላላቸው አቀራረብ ለቪኦኤ ከተናገረው ቀንጨብ አድርገን ያሰማናችሁ ነው። በሁለተኛው አጋማሽ ዝግጅት ይኖረናል።
እሰጥ አገባና አፍሪካ በጋዜጦችም አሉ። ቀደም ሲል እንዳስተዋወቅ ነው ወደ ዘገባዎች ስናመራ የዓለም የጤና ድርጅት ኢቦላ ዓለም አቀፍ ስጋት ነው ማለቱ የምሽቱ አብይ ዘገባ ይሆናል። የዓለም ባንክ ለአፍሪካ ሀገሮች ለኢነርጂ ማልሚያ የሚመድበው $5 ቢሊዮን ፕሬዚዳንት ኦባማ በዩኤስ አፍሪካ ጉባኤ የቻይና የአፍሪካ ግንኙነት ላይ በተናገሩት የተሰናዳ ዘገባ አለን።
የምሽቱን አብይ ርዕስ ይሆናል አሁን የምናሰማው። በምዕራብ አፍሪካ የተከሰተው የኢቦላ ወረርሽኝ መላውን ዓለም ያሰጋ አስቸኳይ የጤና ቀውስ ነው ሲል የዓለም የጤና ድርጅት አውጇል። የዚህን ገዳይ በሽታ ምንጭ ለማድረቅና ስርጭቱ ወደ ሌሎች ሀገሮች እንዳይዛመት ሙሉ በሙሉ ለማገድ የተናጠል ሳይሆን የተቀነባበረ ዓለም አቀፋዊ ምላሽ እንደሚያስፈልግ ለዚሁ ተግባር የተቋቋመው የዓለሙ ድርጅት የጤና ባለሙያዎች ኮሚቴ ጥሪ አስተላልፏል። ይህ በዚህ እንዳለ ደግሞ ለቫይረሱ መጋለጡን በመፍራት በርካታ ነርሶችና ሐኪሞች ስራቸውን በማቆማቸው በበሽታው የተጠቁ ሀገሮች አብዛኞቹ ክሊኒኮችና ሆስፒታሎች ተዘግተዋል። ለአሜሪካ ድምጽ ሊሳ ሽላይን ከጄኔቫ አንሉክ ከዳካር ያጠናቀሯቸው ዘገባ ደርሰውናል። ሰሎሞን ክፍሌ ያቀርባቸዋል።
በምዕራብ አፍሪካ ሀገሮች የተከሰተውን የኤቦላ ወረርሽኝ አስመልክቶ ያገኛቸውን ቁልል መረጃዎች ለሁለት ቀናት ሲያበጥር ቆይቶ ነው የዓለሙ የጤና ድርጅት የአስቸኳይ ጊዜ እርዳታ ኮሚቴ የዚህን አስደንጋጭ ክስተት ስርጭት ለመግታት እጅግ ከፍተኛ እርምጃ መውሰድ ያስፈልጋል ሲል ያወጀው። የዓለም የጤና ድርጅት ዋና ዲሬክተር ማርግሬት ቻን ሲናገሩ ኮሚቴው ያቀረባቸው የመፍትሄ ሐሳቦች በጊኒ፣ በሴራሊዮንና በላይቤሪያ የተቀሰቀሰውን ወረርሽኝ በቁጥጥር ስር ለመዋልና በዓለም አቀፍ ደረጃ ስርጭቱን ለመግታት ያለመ ነው ብለዋል።
The declaration of a public health emergency of international concern alerts the world to the need for high vigilance.
ይህ ዓለም አቀፍ ስጋት መሆኑ የተነገረለት አስቸኳይ የጤና አዋጅ ዓላማ በዋናነት መላው ዓለም ስለ ኢቦላ ቫይረስ ስርጭት አደገኝነት ተገንዝቦ ከፍተኛ ጥንቃቄ እንዲያደርግ ለማስገንዘብ እንጂ በሽታው በሁሉም አገሮች ይታያል ለማለት አይደለም። በአሁኑ ወቅት በሽታው የታየው ከአፍሪካ አጉር አነስተኛ ክፍል ብቻ ነው።
ዘንድሮ በምዕራብ አፍሪካ የተከሰተው የኤቦላ ወረርሽኝ በታሪክ ግዙፉና የከፋው ነው ተብሏል። የዓለም የጤና ድርጅት እስካሁን በበሽታው የተጠቁትን ሰዎች ቁጥር 1700 ሲያደርስ የሞቱት 932 ናቸው ብሏል። ስርጭቱ ወደ ናይጄሪያ ተዛምቶ 2 ሰዎችን ሲገድል ምናልባትም ሳውዲ አረቢያ ገብቶ አንድ በቫይረሱ መጠቃቱ የሚጠረጠር በሽተኛ ሞቷል። 2 ላይቤሪያ ውስጥ ያገለግሉ የነበሩ አሜሪካውያን የረዴት ሰራተኞች ታመው በአሁን ወቅት እዚህ ዩናይትድ ስቴትስ አትላንታ በሚገኝ ሆስፒታል የሕክምና እርዳታ እየተሰጣቸው ነው። እየተሻላቸው መምጣቱም ተዘግቧል። WHO ማለትም የዓለሙ የጤና ድርጅት ኤቦላን በአሁን ወቅት ሙሉ በሙሉ በቁጥጥር ስር ለማዋል በጣም አስቸጋሪ ነው ይላል። ምክንያቱም 3 ቫይረሱ የተከሰቱባቸው የምዕራብ አፍሪካ ሀገሮች ከእርስ በርስ ጦርነት ያገገሙት ገና በቅርቡ በመሆኑና የጤና ጥበቃ መዋቅሮቻቸው በጣም ደካማ በመሆናቸው መሆኑን ያስረዳል። የድርጅቱ ረዳት ዋና ዲሬክተር ኬጂ ፉኩዳ እንደሚሉት ደግሞ የስርጭቱን ሰንሰለት ፈጥኖ መቁረጥ በጣም አስፈላጊ ነው። ይህን ለማድረግ ደግሞ እያንዳንዱን በኤቦላ ቫይረስ የተጠቃ በሽተኛ ለይቶ ማወቅን ይጠይቃል። ከዚያም በተመሳሳይ ሁሉንም በበሽታው ከተጠቁ ሰዎች ጋር የተገናኙትን ሰዎች ተከታትሎ ማወቅ ግድ ይላል። ከተደረሰባቸው አስፈላጊውንና ትክክለኛውን የሕክምና እርዳታ እንዲያገኙ ማድረግ ይቻላል ሲል ያስረዳል። የዓለም የጤና ድርጅት የባለሙያዎች ኮሚቴ መረጃዎችን ከተመለከተ በኋላ በሽታው እየተሰራጨ ያለባቸው ሀገሮች ሁሉ በብሔራዊ ደረጃ ያስቸኳይ ጊዜ አዋጅ ማውጣት እንዳለባቸው ሐሳብ አቅርቧል። ስርጭቱ ባየለባቸው አካባቢዎች የሰዎች ከቦታ ቦታ ዝውውር መከልከል እንዳለበት፣ በሴራሊዮን፣ ጊኒና ላይቤሪያ ድንበሮች አካባቢ የሚገኙ የመገበያ ስፍራዎች መዘጋት እንዳለባቸውም ቻን ያስረዳሉ። ሌሎች ሀገሮችን በተመለከተ ዶክተር ፉኩዳ ሲናገሩ ደግሞ ኮሚቴው ያስቸኳይ ጊዜ አዋጅ ማውጣት እንደሌለባቸውና የጉዞና ንግድ ልውውጥ ላይም እገዳ ማድረግ እንደሌለባቸው አሳስበዋል።
But it does have the proviso that if you are infected or if you are a contact, these people shouldn't.
ያ ሲባል ግን በቫይረሱ ከተጠቃ ወይም ከኤቦላ በሽተኛ ጋር ተነካክተ ከሆነ ካንዱ ሀገር ወደ ሌላ ሀገር መጓዝ የለብህም። ሀገሮቹ ደግሞ ሰዎቹ የመጡባቸውን ሀገሮች በደንብ ሊያውቋቸውና በቫይረሱ ያልተጠቁ መሆናቸውን ማረጋገጥ ይገባቸዋል። የጤና መቆጣጠሪያዎቻቸውም ተጠርጣሪዎችን መለየት የሚያስችሉ መሆን አለባቸው። አሁን ባለንበት ዓለም ሰው ወደ ፈለገበት ሀገር መጓዝ ስለሚችል ሁሉም በጥንቃቄ ተዘጋጅቶ መቆየት ይኖርበታል። የተደራጁ ቤተ ሙከራዎች ሊኖራቸውም ይገባል።
ኮሚቴው በተጨማሪም በዓለም አቀፍ አውሮፕላን ማረፊያዎች፣ በባህር ወደቦችና በዋና ዋና የየብስ መተላለፊያዎች ላይ ከኤቦላ በሽታ መልክቶች ጋር የሚታዩ ከባድ ትኩሳትን የመሳሰሉ ያለባቸውን ሰዎች መለየት እንዳለባቸው ሐሳብ ያቀርባል። በቫይረሱ የተጠቁ ሀገሮች ደግሞ ህዝብ በብዛት የሚሰበሰብባቸውን እንደ እግር ኳስ ስታዲየም ያሉ ቦታዎች መዝጋት እንዳለባቸው ያስገነዝባል። በሌላ በኩል በአራት የምዕራብ አፍሪካ ሀገሮች በኤቦላ ወረርሽኝ ከሞቱት 900 ሰዎች መካከል በደርዘን የሚቆጠሩት የጤና ሰራተኞች ናቸው። በላይቤሪያ ብቻ 32 ሕይወታቸውን አጥተዋል። በዚህ ሳቢያ ለቫይረሱ መጋለጥን በመፍራት በርካታ ነርሶችና ሐኪሞች ስራቸውን አቁመዋል። ክሊኒኮችና ሆስፒታሎችም ተዘግተዋል። በእርግጠኝነት ትክክል ነው ማለት ባይቻልም ዶክተር መልቪን ኮርኮር እንዴት በኤቦላ ቫይረስ እንደተጠቁ በግልጽ እንደሚረዱ ይናገራሉ። እርሳቸው በሚያገለግሉበት ማዕከላዊ ላይቤሪያ ቦን ቀበሌ በሚገኝ ፌቤ ሆስፒታል አንዲት በሽተኛ ሴት ትመጣለች። ትውከት እንጂ ትኩሳት አልነበራትም ሲሉ ያስረዳሉ ሐኪሙ።
She was from Banga instead of Lofa. So, but I, the next day, I was letting some...
ከሎፋ ሳይሆን ከባንጋ መሆኗን ነገረችኝ። በማግስቱ ትንሽ ጥርጣሬ አደረብኝና አንቺ ከሎፋ እንዳልሆንሽ ተስፋ አደርጋለሁ፣ ምክንያቱም በኢቦላ ቫይረስ ለመጠቃትሽ ብዙ ምልክቶች ስላሉ ተጠርጣሪ ትሆኛለሽ።
እውነትም በመጨረሻው ሴትዮዋ ዋሽታ ተገኝታለች። የመጣችው በትክክል ሴራሊዮንና ጊኒ ከሚዋሰኑበት አካባቢ ላይ ነው። ያ አካባቢ ደግሞ የወቅቱ የኢቦላ ወረርሽኝ የመነጨበት ስፍራ ነው ተብሎ ይታመናል። ከዚያን ጊዜ ወዲህ ዶክተር ኮርኮር ከሚሰሩበት ሆስፒታል 5 የጤና ረዳቶች በኢቦላ በሽታ ተይዘው ሞተዋል። እርሳቸውም በቫይረሱ መጠቃታቸው በምርመራ ከተረጋገጠ በኋላ ወደ ዋና ከተማዋ ሞንሮቪያ፣ ከዚያም ሎፋ ወደሚገኘው ህሙማን ለብቻቸው ተለይተው ወደሚቀመጡበት ስፍራ ተወስደዋል። ወደዚህ ከመጡ በኋላ የደረሰውን ሲያስረዱም እንዲህ ይላሉ።
አንደኛው ህመምተኛ አሁን በቅርብ ጊዜ ነው ህይወቱ ያለፈው። የኔን አልጋ አዘጋጁልኝና ገብቼ ጋደም አልኩ። ልቤ እየከበደኝ ሲመጣም አልፈራሁም፣ እድናለሁ ብዬ ለራሴ ነገርኩት። ባለቤቴንም ጠርቼ መጽሐፍ ቅዱሴን አምጭልኝ፣ ከእንግዲህ ተስፋዬ እርሱ ብቻ ነው አልኳት።
ዶክተር መልቪን ኮርኮር ምግብ ባያስፈልጋቸው እንኳ ራሳቸውን እያስገደዱ መብላት ቀጠሉ። ብቻቸውን ቢሆኑም ሳይረበሹ ለመቆየት ጥረት አደረጉ። ሌሎች ህሙማን ግን ተስፋ እየቆረጡ በሞት ሲለዩ ተመለከቱ። ዶክተር ኮርኮር ተርፈዋል።
It was like I've been reborn. It's usually
እንዲህ ነው እኮ እንደው ዳግም እንደተወለድኩኝ ያህል።
ሆስፒታላቸው ግን እንደተዘጋ ነው። ረዳት የጤና ሰራተኞች ስለ ኤቦላ ቫይረስ ልዩ ስልጠና እስኪያገኙ ድረስ።
ወደ መጽሔት እናልፋለን። የዓለም ባንክ ለስድስት የአፍሪካ ሀገሮች የኤሌክትሪክ አገልግሎቶች ማስፋፊያ ፕሮግራም የሚውል አዲስ የ5 ቢሊዮን ዶላርስ ድጋፍ እንደሚያደርግ ተገለጸ። ሰሞኑን በዋሽንግተን ዲሲ በተካሄደው የዩናይትድ ስቴትስና የአፍሪካ መሪዎች የጋራ ጉባኤ ወቅት እንደተገለጠው ባንኩ የገንዘብ ድጋፍ የሚያደርግላቸው ሀገሮች 3ቱ የምስራቅ አፍሪካ ሀገሮች ኢትዮጵያ፣ ታንዛኒያ እና ኡጋንዳ ሲሆኑ ምዕራብ አፍሪካውያኑ ናይጄሪያ፣ ጋና እና ላይቤሪያ ናቸው። የትግርኛ ክፍል ባልደረባ በትረ ስልጣን ያጠናቀረውን ዘገባ ሰሎሞን አባተ ያቀርባል።
በዓለም ባንክ የኢነርጂ መርሃ ግብር አፈጻጸም ሥራ አስኪያጅ የሆኑት ማይካ ፋን ሄኒገን ለቪኦኤ እንደገለጹት ስድስቱ ሀገሮች የተመረጡት የአሜሪካ መንግሥት አፍሪካን በኤሌክትሪክ ኃይል ለማስታጠቅ በዘረጋው ፓወር አፍሪካ ዕቅድ ያቀፋቸው በመሆኑ በአህጉሪቱም ምጣኔ ሀብታቸው በፍጥነት በማደግ ላይ ያሉ ስለሆኑና የኤሌክትሪክ አቅርቦት እጥረት ያለባቸው ስለሆኑም ነው ይላሉ። የዓለም ባንክ ቡድን የሚለግሰው ግዙፍ ድጋፍ ምን ላይ ይውላል? ለማይካ ፋን ሄኒገን የቀረበላቸው ጥያቄ ነበር።
የዓለም ባንክ ቡድን በአንድ በኩል ለመሠረተ ልማት መዋለ ንዋይ፣ ለኃይል አቅርቦትና ለኤሌክትሪክ ኃይል አቅርቦት መስመር መዘርጋት ሥራ እገዛ ያደርጋል። ለገጠር የመብራት ማስፋፊያም ይጨምራል። በሌላ በኩል ለአፍሪካ የምንሰጠው የቴክኒክና የባለሙያ ድጋፍ ይኖራል። የአፍሪካ ሀገሮች ያሏቸውን የሕግ ማዕቀፎችና ክህሎትም እንዲያሻሽሉ እገዛ እናደርጋለን።
የዓለም ባንክ ቡድን ለስድስቱ ሀገሮች የሚለግሰውን የ5 ቢሊዮን ዶላር አጠቃቀም በተመለከተ ከእያንዳንዱ ሀገርና ከአሜሪካ መንግሥት ጋር በዝርዝር እየተነጋገረ መሆኑን የጠቆሙት ማይካ ፋን ሄኒገን፣ ሆኖም ገንዘቡ በታዳሽ የኃይል አቅርቦትና የኤሌክትሪክ አገልግሎትን ወደ አፍሪካ ገጠሮች ለማዳረስ ሥራ እንደሚውል ገልጸዋል። ኢትዮጵያ ሰፊ የታዳሽ ኃይል አቅም እንዳላት የገለጹት ማይካ ፋን ሄኒገን የዓለም ባንክ ከኢትዮጵያ መንግሥት ጋር በጂኦተርማል ኢነርጂ ልማት፣ የኤሌክትሪክ መስመር በመዘርጋት ሥራ፣ ለገጠር መብራት በማድረስ አብሮ እንደሚሠራ ይናገራሉ። ይሁንና ኢትዮጵያ እየገነባች ላለችው ሕዳሴ ግድብ የዓለም ባንክ ከሚለግሰው ገንዘብ ድጋፍ እንደማይደረግ አመልክተዋል።
የገንዘብ ድጋፍ የምናደርግባቸው ዘርፎች የትኞቹ እንደሆኑ ከኢትዮጵያ መንግሥት ጋር በዝርዝር ተወያይተናል። ሕዳሴ ግድብ በውይይታችን አልተነሳም። የዓለም ባንክ መርሃ ግብር ለግድቡ የገንዘብ ድጋፍ ያደርጋል ብሎ የሚጠብቅ ወገን የለም።
ከዚህ ባለፈ የዓለም ባንክ ኢትዮጵያ ውስጥ የሚሳተፍባቸው የኤሌክትሪክ ኃይል የማስፋፋት መርሃ ግብር፣ በጂኦተርማል ኢነርጂ ወይም የከርሰ ምድር እምቅ ኃይል የኤሌክትሪክ ኃይል አቅርቦት የመዘርጋት፣ የመብራት አገልግሎት ወደ ገጠር አካባቢዎች እንዲስፋፋ መደገፍ መሆኑን ማይካ ፋን ሄኒገን ገልጸዋል።
በሁለተኛውና የመጨረሻው የመጽሔት ክፍለ ጊዜ ዘገባ ፕሬዚደንት ባራክ ኦባማ አፍሪቃ ጋር የተሻለ ግንኙነት ለመፍጠር ያደረጉት ከፍተኛ ቁጥር ያላቸው የአፍሪካ መሪዎችን እዚህ ዋሽንግተን ዲሲ ውስጥ ያሰባሰበ ዝግጅት ተካሂዷል። ቻይና ከአሁን ቀደም እንዲህ አይነቱን ጉባኤ ከአፍሪቃ መሪዎች ጋር ስላካሄደች ታዲያ ይህ ጉባኤ መካሄዱ ዩናይትድ ስቴትስ ከአፍሪቃ ጋር የኢኮኖሚ ግንኙነት ለመፍጠር ቻይና ላይ ልትደርስ የምታደርገው አይን ያወጣ ሙከራ አስመስሎባታል። የአሜሪካ ድምጽ ራዲዮ የዋይት ሀውስ ዘጋቢ ያጠናቀረውን ትዝታ በላቸው ታቀርበዋለች።
እንደ ኮካኮላ ፋብሪካ ያሉ ግዙፍ የአሜሪካ ኩባንያዎች ከአፍሪቃ ጋር የንግድ ሽርክና ለመፍጠር የኦባማ አስተዳደር የሚያደርገውን ጥረት እያገዙ ነው። የኮካኮላ ኩባንያ የአፍሪቃ መሪዎች ጉባኤ ላይ ለአህጉሪቱ ንጹህ ውሃ አቅርቦት የ5 ቢሊዮን ዶላር መዋለ ንዋይ እንደሚመድብ ገልጿል። ቻይና በአፍሪቃ ከፍተኛ መዋለ ንዋይ እንዲያውም የዩናይትድ ስቴትስ እጥፍ የሚሆን መድባለች። ሆኖም ቤጂንግ የመንግስታቱን የሰብአዊ መብት ጥሰትና ብልሹ አስተዳደር ቸል በማለት ትወቀሳለች። ፕሬዚደንት ኦባማ በአፍሪቃ የ14 ቢሊዮን ዶላር መዋለ ንዋይ እንደሚመድቡ የመሪዎቹ ጉባኤ ላይ ተናግረዋል። የዩናይትድ ስቴትስ አካሄድ ግን የተለየ ነው ብለዋል።
ካፒታል ኢዝ ዋን ቲንግ ዲቨሎፕመንት ፕሮግራምስ ኤንድ ፕሮጀክትስ አር ዋን ቲንግ ባት ሩል ኦፍ ላው
የሥራ ገንዘብ አንድ ነገር ነው፣ የልማት መርሃ ግብር ደግሞ ሌላ። የሆነ ሆኖ የሕግ የበላይነት፣ የልማትና የንግድ ሕጎች መሻሻል፣ መልካም አስተዳደር፣ እነዚህ ትኩረት ሊሰጣቸው ይገባል። ምክንያቱም አንድ ሰው ንግድ መክፈት ብቻ ሳይሆን ምርቱን ወደ ውጭ ለመላክ ጉቦ ሳይሰጥ ወይም በግድ የባለሥልጣን ዘመድ ሳይቀጥር በነጻነት መሥራት ይኖርበታል።
የዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ በአይነቱ የመጀመሪያው ትልቁ ነው ተብሏል። ቻይና ግን ካለፉት 14 ዓመታት ጀምሮ ነው እንዲህ አይነቱን የአፍሪካ መሪዎች ጉባኤ የምታካሄደው። የዩናይትድ ስቴትስ ባለስልጣናት ለአፍሪካ ንግድ ከቻይና ጋር እየተወዳደረን አይደለም ይላሉ። የዓለም አቀፍ ጥናትና የስትራቴጂ ማዕከል ገምጋሚ ሪቻርድ ዳውኒ ይስማማሉ።
I think at heart the US and China have mutual interests in Africa. They're both interested in peace and stability and security.
United States እና China ስለ አፍሪካ ግንኙነት ያላቸው ምኞት ተመሳሳይ እንደሆነ ገምታለሁ። ሁለቱም በአህጉሪቱ ሰላም፣ መረጋጋትና ደህንነት እንዲኖር ይፈልጋሉ። ምክንያቱም ገበያ የሚያድገውና ንግድ የሚደራው እነዚህ ሁኔታዎች በተሟሉባቸው አካባቢዎች ነው።
ዩናይትድ ስቴትስ ግን ከአፍሪካ ጋር አዲስ አይነት የንግድ ግንኙነት ነው የምትፈልገው ብለዋል።
The US has traditionally focused very much on development issues, on tackling some of the big public health crises.
ዩናይትድ ስቴትስ የአፍሪካ ልማት ጉዳዮች ላይ ነበር እስካሁን ያተኮረችው። ለምሳሌ እንደ HIV AIDS ያሉትን ከፍተኛ ህዝባዊ የጤና ቀውስ እንደመዋጋት፣ ብዙ በየጊዜው የሚካሄዱ ግጭቶችን በማስቆም ላይ ነበር ጥረቷ። ስለዚህ የአህጉሪቱ ችግሮች ላይ እንጂ ቻይና እንደምታደርገው የኢኮኖሚ እድገት ላይ አልተሳተፈችም ማለት ይቻላል።
ከትላንት በስቲያ ረቡዕ የተጠናቀቀው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ አብይ ትኩረቱን የኢኮኖሚ ጉዳዮች ላይ ነበር ያደረገው። የህግ በላይነትና ፍትህ ላይ በጉልህ የተደረገ ውይይት አልነበረም። ሆኖም በእነዚህ ጉዳዮች ላይ ባለስልጣናቱ የጎንዮሽ ውይይት እንዳደረጉ የዋይት ሃውስ ባለስልጣናት ተናግረዋል።
አድማጮቻችን ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ሌሎቹ መሰናዶዎች ከመሄዳችን በፊት እዚህ ጋር የአሜሪካ መዝናኛ ክፍለ ጊዜ ይቀርባል።
የዛሬውን አጠራ ያለ የአሜሪካ መዝናኛ ያሰናዳሁት እኔ ባልደረባ ቁንጅታዬ ነኝ። ሆኖም ሳለ ለዛሬ ያስኩት የአሜሪካ ድምፁ ቢዮን ካቴጎሪ የተሰኘው የእንግሊዝኛ ሙዚቃ ክፍለ ጊዜ ከሙዚቃ ስልት አድማስ ባሻገር ብዬ በተረጉመው የዚያ ባልደረባ የሆነው ኤሪክ ፈልተን በዋሽንግተን ዲሲ በታወቀው ብሉስ አሊ ከዘመኑ ድንቅ የጃዝ ሙዚቀኞች አንዱ የሆነው የሳክሶፎን ተጫዋች ጃሽዋ ሬድማንን ሙዚቃ እየከሰከሰ ስለ ሙዚቃው፣ ስለ ስልቱ፣ ስለ ህይወቱም ሲያነጋግረው ቆይቷል። መጀመሪያ ግን ከሙዚቃው ለቅምሻ ያህል እናሰማቸዋለን። ማክ ደ ናይፍ
Joshua Redman, fantastic. That was really
Thanks,
great.
Thanks, man. It's good
great.
To see you again, yeah, bro, after all you. These years.
Yeah. That was a
Eric
tune
Felton, Joshua Redman, and Muzika Siadenglet. ነው የተሰማው። የጃዝ ቅንብሩ ሶኒ ሮሊንግስ በሶስትዮሽ ስልት በሳክሶፎን እና በታምቡር ቅንጅት የተጫወተው ነው። ምን ያህል የሶኒ ተጽዕኖ አለ ባንተ ሙዚቃ ውስጥ ብሎ ኤሪክ ጃሽዋ ሬድማንን ጠይቆታል።
is one of my greatest influences, not just as a saxophonist but as an improviser. When I first heard him, somehow hearing him, It was like a key to me.
ሶኒ ከተላለቆቹ አርአያዎቼ መካከል አንዱ ነው። መጀመሪያ የሶኒን ሙዚቃ ሳዳምጥ ለኔ የሙዚቃን አጫዋት ስልት መቃየር ምን ማለት እንደሆነ ሀ ሁ ብዬ የቆጠርኩበት የተማርኩበት ነው ልልህ እችላለሁ። ሶኒ ሲጫወት ያነጋግራል፣ ያወራል። دنگت بك يميل جاوات علي هوني ميشلال جن يا جاوات علي هورا هلل هلو
جاشوا ريدمان ليلاو يموزيك آسراوار آيو አባቱ ዱዊ ሬድማን እንደሆነ ይናገራል። ከአባቱ ጋር ለሁለት አመታት በባንዱ ያለማቋረጥ እንደተጫወተ ይናገራል። በየምሽቱ ስንጫወት ለብቻዬም ሆኜ ሳቀነቅን የፈለገኝን አይነት ሐሳብ ባመነጭ የቱንም አይነት ቴክኒክ መሙዚቃዬ ብጠቀምም ያባቴ አንዲት ኖታ አንዲት ቆንጆ ድምጽ አንድ ሞቅ ያለ ድምጽ ብቅ ሲል አለቀ። ከዚያ በኋላ የሚመጣው ቅንጅት ችት ያለ ሙዚቃ ነው፣ ዝም ማለት ብቻ ነው በማለት ያደንቃል። አባቴ ሲመክረኝም ረዘም ማድረግህ መጫወት ስልትን ተለማመድ ነበር የሚለኝ ብሎም በትካዜ ያስታውሳል። ከሩብንና ከግሬግ ጋር ለረጅም ጊዜ ተጫውቻለሁ። እነዚህ በሚጫወቱበት መሳሪያ የተዋጣላቸው የተከበሩ ናቸው። ከነሱ ጋር በባንድ ሆነ ስትጫወት ሁሉ ግዜም ይቀናሃል የታወቀ ነው ብሏል ጃሹዋ። ከጃሹዋ ሬድማን ስራዎች ሶል ዳንስን እንጋብዛችሁ።
ጥሩ ሙዚቃ ነው ያዘጋጀሽልን ቆንጅት። በጣም አመሰግናለን። ለስለስ ብላ እንደው
ጥፍጥ ያለ
እንትን የምትሰፍር
ትክክል
የምትገባ። አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3:32 ላይ ደርሰናል። ከእናንተ ከአስተያየት ከአድማጮቻችን ያገኘናቸው አስተያየቶች ደግሞ ይደመጣሉ።
ሰላም ጤና ይስጥልኝ ቪዎች፣ እንደምን አላችሁ? የዘወትር አድማጫችሁ ታምራት ነኝ ከሳኖዌ የካሊፎርኒያ። በተለይ የአሜሪካን አቋም የሚያስረዳ ጽሁፍ ሲቀርብ በእውነት እጅግ መሰረታዊ የሆነ ለሰው ልጆች አስፈላጊና መሰረታዊ አቋም ነው። ስለዚህ በኢትዮጵያ ውስጥ ያሉ የመንግስትም አካል ይሁን የተቃዋሚ ፓርቲም ይሁን ገለልተኛ ወገን ይህንን እንደ ዓላማ በየቢሮዎቻቸው ለጥፈው መንቀሳቀስ ያለባቸው ይመስለኛል። ጸሐፊውም አምደኛውም ይህንን መሰረት ባደረገ በሞራል ቢሰራ ብዙ ለውጥ ለኢትዮጵያ ሊመጣ ይችላል ብዬ ገምታል። ስለዚህ በተለይ የመንግስት ባለስልጣናት ይህንን የአሜሪካንን አቋም እንደራሳቸው አቋም አድርገው ቢወስዱት ለሀገር እድገት መሰረታዊና አስፈላጊ ነው ብዬ አምናለሁ። አመሰግናለሁ።
ጤና ይስጥልኝ ቪዎች፣ በጣም እንወዳቸዋለን። ሆኖም መብራራት ያለባቸውን ጉዳዮች እንድታብራሩልን በትህትና እንጠይቃለን። በዛሬው ዕለት በተላለፈው ፕሮግራም ጠቅላይ ሚኒስትር ኃይለማርያም ደሳለኝን የውጭ ጉዳይ ሚኒስትር ኬሪ ተቀብለው ባነጋገሯቸው ወቅት ኢትዮጵያን ያን ያህል አመሰግነዋል። ጸጥታውም በሁሉም በአስተዳደርም በምንም በዚሁ ፕሮግራም እንደገና የአሜሪካ አቋም የሚያንጸባርቀው ርዕስ አንቀጽ ሲነበብ ደግሞ የኢትዮጵያ መንግስት ምን ያህል ግፍ እየሰራ እንዳለ በብዙ ሀገሮችም በአሸባሪነት ስምም በዲሞክራሲ ስምም ብዙ ግፎች እየተሰሩ እና አሜሪካ የማስጠንቀቂያ ወይም ተማጽኖ አድርግን ይሄ ሁለት አሜሪካ መንግስት ከሌለ በስተቀር እንደዚህ አይነት ሁለት ነገሮች እንዲሁም በአንድ ስትሪም ስንሰማ በጣም ገርሞናልና እስኪ ባካችሁ ወይ ባለሙያ ወይ ደግሞ ባለሙያ መሆንም አያስፈልግም። በዚህ ጉዳይ ላይ የሰማነ በጣም ስላስገረማል። መተንተን የሚችሉ ሰዎች ካሉ መተንተን፣ እንዲሁም እንግዲህ ከባለቤት ያወቀ ቡዳ ነው እና ከዛው ከአካባቢያችሁ ጠይቃችሁ ይሄ ምን ማለት እንደሆነ አስረዱን ባካ። ተቸግረናል። የአቋም ጉዳይ በጣም አስቸጋሪ ነው። እስኪ ማብራሪያ እንፈልጋለን። ሁለት መንግስት ከሌለ በስተቀር በአንዲት ሀገር ላይ እንዲህ አይነት ሁለት የተምታቱ ነገሮች ስንሰማ በጣም ገርሞናል። አመሰግናለሁ።
አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ሌሎቻችሁም እንዲሁ አስተያየቶቻችሁን ላኩልን። ቁጥሩን እናስታውሳችሁ፣ 202-205-9942 የውስጥ መስመር 14 ነው። በኢሜይል ነው የሚሻለኝ ለምትሉ ደግሞ ቪኦኤ ቀጥለዋል። አዲሱ
www.voahorn@voanews.com
ብላችሁ ላኩልን። ዝግጅታችን ይቀጥላል። ወደ መደበኛ ፕሮግራሞቻችን ይሆናል የምንሻገረው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያን ከመንቀፍ በፊት ታሪኳ መጤን እንዳለበት አንድ አምባሳደር ገለጹ። ዩናይትድ ስቴትስ በአፍሪካ የግል ዘርፍ እንዲጠናከር መፈለጓ ተነቀፈና በአፍሪካ ላይ የሚታየው የ21ኛው ምዕተ ዓመት ቅርምት የሚሉት ርዕሶች እንመለከታለን። ሂውስተን ክሮኒክል የተባለው በሂውስተን ቴክሳስ የሚታተም ጋዜጣ ላይ የወጣ ርዕሰ አንቀጽ የሂውስተን የንግድና የመንግስታዊ አስተዳደር መሪዎች ከከፍተኛ ኢትዮጵያ ልዑካን ጋር ተገናኝተው ሲነጋገሩ ኢትዮጵያ በቅርቡ በ9 ጋዜጠኞች ላይ ስለወሰደችው እርምጃ መጠየቅ አለባቸው ሲል አስገንዝበዋል። ኢትዮጵያ ከኤርትራ ቀጥላ ከአፍሪካ ጋዜጠኞችን በብዛት በማሰር ትታወቃለች። ሲፒጄ በሚል አጽሮት የሚታወቀው የጋዜጠኞች ተሟጋች ቡድን የኢትዮጵያ መንግስት የሚወስደው እርምጃ የፖለቲካ ተቃውሞን ለመጨቆንና ጋዜጠኞችን ለማስፈራራት ነው ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪም የኢትዮጵያ መንግስት ጸረ ሽብር ህግን ነጻ የሀሳብ ልውውጥ ለመገደብ መጠቀሙን እንዲያቆም ጥሪ አድርገዋል ይላል ሂውስተን ክሮኒክል ላይ የወጣው ርዕስ አንቀጽ። በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩት ቲቦር ናዥ ታዲያ በሂውስተን ክሮኒክል ጋዜጣ ላይ ለወጣው ርዕስ አንቀጽ ምላሽ ሰጥተዋል። አንድ ሰው የኢትዮጵያን የወቅቱ የፖለቲካ የኢኮኖሚና የማህበራዊ ኑሮ ሁኔታን ቀነጫጭቦ በመመልከት ከባድ ነቀፌታ የሚያቀርብባቸው ቦታዎች ሊያገኝ ይችላል። ፍትሐዊ ወይም ሚዛናዊ አቀራረብ ሊሆን የሚችለው ግን ኢትዮጵያ የተነሳችበትንና አሁን ያለችበትን ሁኔታ በተለይም ወዴት እያመራች እንደሆነ ማጤኑ ነው ብለዋል አምባሳደር ናዥ። አምባሳደር ናዥ ኢትዮጵያ ውስጥ 2 ጊዜ በአምባሳደርነት እንዳገለገሉ፣ በዩናይትድ ስቴትስና በኢትዮጵያ መካከል የትምህርት ልውውጥ ለማመቻቸትም ይመላለሱ እንደነበር ገልጸዋል። በደርግ ጊዜና በረሃቡ ወቅት የነበረውን አስከፊ ሁኔታንም በሚገባ እንደሚያውቁ አስረድተዋል። ኢትዮጵያ ይላሉ አምባሳደር ናዥ፣ ኢትዮጵያ በአብዛኛው ንቁ የሆኑ ወጣቶች ያሏት በህዝብ ብዛት ከአፍሪካ 2ኛው ሀገር ናት። ተወዳዳሪ የሌለው የኢኮኖሚ እድገት የሚታይባት፣ ግሩም የሆነ የመሰረተ ልማት ዝርጋታ ያላት፣ እንደ አውሮፓ አቆጣጠር እስከ 2025 ዓ.ም ባለው ጊዜ ውስጥ በ11 ዓመታት ውስጥ ማለት ነው የመካከለኛ ገቢ ሀገር ለመሆን በመገስገስ ላይ ያለች ሀገር ናት። ከኢኮኖሚው እድገት ጋር የእድሜ መርዘም፣ የሴቶች በብዛት ትምህርት ቤት መግባትና የኤችአይቪ ኤድስ መዛመት መቀነስ ታይቷል። በ10 ዓመታት ገደማ ውስጥ የኢትዮጵያ ዩኒቨርሲቲዎች ብዛት ከ3 ወደ 38 አድጓል። ኢትዮጵያ ቅኝ ገዢዎች ባሰመሩላት ካርታ ሳይሆን በታሪክና በመልክዓ ምድር ይዘቷ እያደገች የመጣች ብቸኛዋ ከሰሃራ በመለስ ያለች ጥንታዊት የአፍሪካ ሀገር ናት። የወቅቱ መንግስት ስልጣን እንደያዘ በህልውናው ላይ የገጠሙትን ብዙ አደጋዎች እሳቤ ውስጥ በማስገባት የአረመኔውን መንግስት አገዛዝ እንደገለበጠ ወዲያውኑ ሀገሪቱን ወደ ስካንዲኔቪያ ሀገሮች አይነት ዲሞክራሲ ለማሸጋገር አለመቻሉ የሚያስገርም አይደለም። ኢትዮጵያ መንግስቷ በምርጫ ሊለወጥ የሚችልበት ደረጃ ላይ ደርሳለችን የሚለውን ጥያቄ ሊመልስ የሚችለው መንግስቱ ራሱ ብቻ ነው። ኢትዮጵያ መንግስት ጠንካራ ተቃዋሚ ኃይል እንዲኖር ይፈቅድ እንደሆነም በቀጣዮቹ ምርጫዎች መታየቱ አይቀርም ብለዋል አምባሳደሩ ባቀረቡት የምላሽ ጽሑፍ። አምባሳደር ቲቦር ናዥ አያይዘውም ተቃዋሚው ኃይልም ቢሆን በቀላሉ የሚከፋፈል ተራና ግለኛ በአጠቃላይ አነጋገር ተደማጭነት የሌለው ኃይል ከመሆን ወጥቶ ጠንከር ማለት አለበት በማለት አሳስበዋል። አምባሳደር ናዥ ቀጥለውም ሂውስተን ክሮኒክል በርዕሰ አንቀጹ እንዳሰፈረው ኢትዮጵያ ውስጥ ከባድ የሰብአዊ መብት አያያዝ ችግር አለ፣ ሆኖም የኢትዮጵያ ሁኔታ እየተሻሻለ ነው። ከራሴ ተመክሮ ልናገርና በኢትዮጵያ አዎንታዊ ለውጥ በማምጣት ረገድ ተደማጭነት ለማግኘት የሚፈልጉት የውጭ ኃይሎች ሁሉ በግላጭ በመንቀፍ ሳይሆን ረጋ ብሎ በማነጋገር ነው። በይፋ ማስተጋባቱ በኢትዮጵያ ላይ አይሰራምና በማለት አምባሳደር ቲቦር ናሽ ሂውስተን ክሮኒክል ላይ በወጣው ጽሑፋቸው ተንትነዋል። ዘኢኮኖሚስት የተባለው መጽሔት ደግሞ ኢትዮጵያ በፕረስ ጭቆና ላይ እያጠበቀች ነው ይላል። ኢትዮጵያ ባለፈው ሰኞ 10 ጋዜጠኞችንና ብሎገሮችን ለአጭር ጊዜ ፍርድ ቤት አቅርባለች። 9ኙ ካለፈው ሚያዝያ ወር አንስቶ በእስር ቆይተዋል። አንደኛዋ በሌለችበት ነው የሚፈረድባት። ከ13 ቀናት በኋላ ደግሞ የፍርድ ሂደቱ ይቀጥላል ሲል ዘግቧል። 10ሩ ሰዎች ከተከሰሱባቸው በርካታ ነጥቦች አንዱ የጸረ አሸባሪነቱን ሕግ ጥሰዋል በሚል ነው። ጋዜጠኞቹና ብሎገሮቹ ከኦሮሞ ነጻነት ግንባርና ከግንቦት ሰባት ጋር ግንኙነት አላቸው ይላል መንግስት። ባለፈው ግንቦት ወር ደግሞ የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ላይ ተያዙ። በሁለት የተለያዩ የፍርድ ሂደቶች በሌሉበት የሞት ቅጣት ተበይኖባቸዋል። ባለፈው ሰኞ ደግሞ 5 መጽሔቶች፣ ጋዜጦችና አሳታሚዎቻቸው የሀገሪቱን የጸጥታ ሁኔታ ሊጎዳ የሚችል የቅስቀሳ ተግባር እየነዙ ነው በሚል ተከሰዋል። አንባቢዎች ግን የመንግስትን ፖሊሲ በመንቀፍ የመንግስት ሚዲያ ከሚያቀርበው የሙገሳ ወሬ የተለየ አማራጭ የሚያቀርቡ አድርገው ያዩዋቸዋል ሲል ኢኮኖሚስት የተባለው መጽሔት አትቷል። ጋርዲያን ጋዜጣ በበኩሉ የህዝባዊ ማህበራት ቡድኖች የዩናይትድ ስቴትስ መንግስት በአፍሪቃ የግል ዘርፍ መዋዕለ ንዋይ እንዲኖር ማበረታታቱን እንደነቀፈ ዘግቧል። ፕሬዚደንት ባራክ ኦባማ ከሁለት ዓመታት በፊት በጂ8 ጉባኤ ላይ ያቀረቡት የምግብ ዋስትናና የተመጣጠነ ምግብ ህብረት የሚል እቅድ የእርሻ ምርትን በማበራከት በ8 ዓመታት ጊዜ ውስጥ 50 ሚሊዮን የሚሆን የአፍሪቃ ህዝብ ኑሮን እንዲያሻሽል የታቀደ ነው። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ታዲያ ኩባንያዎቹ በእቅዱ ላይ የሚያፈሱት መዋለ ንዋይ እየተበራከተ መሄዱን ዋሽንግተን ዲሲ በተካሄደው የዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ ላይ አሞግሷል። የዩናይትድ ስቴትስ ባለሥልጣኖች እንደሚሉት በእቅዱ ላይ የሚፈሰው መዋለ ንዋይ በ10 የአፍሪቃ ሀገሮች 650,000 የሥራ ቦታዎችን ይፈጥራል። ከ5 ሚሊዮን በላይ የሚሆኑ አነስተኛ ይዞታ ያላቸው ገበሬዎችም ይጠቀማሉ። በእቅዱ ከሚሳተፉት 10 የአፍሪቃ ሀገሮች ኢትዮጵያ፣ ጋና፣ ናይጄሪያና ታንዛኒያ ይገኙባቸዋል። እቅዱን የሚነቅፉት ወገኖች ግን በእቅዱ የሚሳተፉት ሀገሮች ሕጎችና ፖሊሲዎች ለግል ዘርፍ በሚያመች መንገድ እንዲቀይሩ ስለሚጠይቅ አዲስ አይነት ቅኝ ገዥነት ነው በሚል እንደሚያወግዙት ጋርዲያን ጋዜጣ ላይ የወጣው ዘገባ ጠቁሟል። ዋሽንግተን ፖስት ጋዜጣም በሳምንቱ እትሙ ዩናይትድ ስቴትስና ሌሎች ሀገሮች አፍሪቃን ለመቀራመት እንዴት እየተሯሯጡ እንደሆነ ያትታል። በያዝነው ሳምንት እዚህ ዋሽንግተን ዲሲ የዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ መካሄዱ የኦባማ አስተዳደር አሜሪካ በአፍሪቃ ባላት ጥቅም ላይ የማትኮር ፍላጎት እንዳለው በግልጽ አሳይቷል። ዩናይትድ ስቴትስ ባላት የረጅም ጊዜ ፖሊሲ ምክንያት እስካሁን ባለው ጊዜ ጥግ ይዛ ቆይታለች ይላል ጋዜጣው። በዓለም ደረጃ ኢኮኖሚያቸው በፍጥነት እያደገ ከሄደው 10 የዓለም ሀገሮች 6ቱ የአፍሪካ ሀገሮች ናቸው። በዛም ላይ አፍሪካ ለአሜሪካ እቃዎችና አገልግሎቶች የሚሆን ገና ያልተነካ ግዙፍ ገበያ አላት። ዋሽንግተን ዲሲ የተካሄደው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ብቻ በሁለቱም አቅጣጫ ሊጓዝ የሚችል ከ14 ቢሊዮን ዶላር በላይ የሚሆን የንግድ ስምምነት ለማስገኘት ያስችላል ሲሉ የኒውዮርክ ከተማ ከንቲባ የነበሩት ማይክል ብሉምበርግ ተናግረዋል። ብሉምበርግ የዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ አካል የሆነው የዩናይትድ ስቴትስና የአፍሪቃ የንግድ መድረክ ሊቀመንበር ናቸው። ሆኖም ጉዳዩን ሊያሰናክሉ የሚችሉ አንዳንድ ስጋቶች መኖራቸው እንዳልቀረ ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ይጠቅሳል። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን ዩናይትድ ስቴትስ የአፍሪቃ መሪዎችን የሰብአዊ መብት ጥያቄ እንድታነሳባቸው በጉባኤው ዋዜማ ላይ ጥሪ አቅርቧል። ይህን መሰረት በማድረግም የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን የኢኮኖሚው እድገት እንዳለ ሆኖ ዲሞክራሲያዊ ተቋማት እንዲጠናከሩ ያስፈልጋል በማለት ለአፍሪቃ መሪዎች ንግግር ማድረጋቸውን ጋዜጣው አውስቷል። የአውሮፓ ህብረትን፣ ቻይናን፣ ብራዚልንና ህንድን የመሳሰሉት ሌሎች ሀገሮች በአፍሪቃ ላይ ለ21ኛው ምዕተ ዓመት ቅርምት እየተሯሯጡ መሆናቸውን ዘገባው ገልጾ፣ ለምሳሌ ብራዚል፣ ቻይናና ህንድ ከ22 ዓመታት በፊት ከአፍሪቃ ጋር የነበራቸው የንግድ ግንኙነት በ3% ላይ ብቻ የተወሰነ ነበር። አሁን ግን 1/4 የአፍሪቃ ንግድ እንደያዙ ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ወደሚቀጥለው ፕሮግራም እናልፋለን። ቀጣዩ ፕሮግራም አፍሪቃ በዩናይትድ ስቴትስ መገናኛ ብዙሃን ያለው ሽፋን ምን ይመስላል የሚለውን ጥያቄ ለመመለስ የሚሞክር ነው።
የአሜሪካ መገናኛ ብዙሃን ለአፍሪካ ብዙም ትኩረት አይሰጡም እየተባሉ ይወቀሳሉ። ሰሞኑንም የ49 የአፍሪካ ሀገሮች መሪዎች ዋሽንግተን ዲሲ ላይ ከፕሬዝደንት ባራክ ኦባማና ሌሎቹም የሀገሪቱ መሪዎች ጋር ተሰብስበው 3 ቀናት ሲያሳልፉ ታዋቂ የተባሉት መገናኛ ብዙሃን የሰጡት ትኩረት ይህንንም ያህል አልነበረም። ለመሆኑ ግዙፍ የሆኑት የአሜሪካ የዜና አውታሮች ጋዜጠኞች ይህንን እውነታ እንዴት ያዩታል? ሰሎሞን አባተ አንዳንዶቹን አነጋግሮ ነበር። ለዛሬ የአንዱን አስተያየት በተከታዩ ዝግጅት ይዞ ቀርቧል።
የአፍሪካና የአሜሪካ መሪዎች ሰሞኑን ዋሽንግተን ዲሲ ላይ ተሰብስበው ምናልባት በአፍሪካ መጻኢ ጊዜ ላይ ግዙፍ አሻራ ሊኖረው የሚችል ሥራ ሰርተዋል። እንዲህ አይነት ከፍተኛ ስብሰባ ዋሽንግተን ላይ በታሪክ ሲጠራ ፕሬዚደንት ባራክ ኦባማ የጋበዙትና ያስተናገዱት ከሐምሌ 28 እስከ ሐምሌ 30 2006 ዓ.ም የተካሄደው የመጀመሪያው ነበር። ይህ ጉባኤ 37 ቢሊዮን ዶላር ለአፍሪካ ኢንቨስትመንትና ድጋፍ የተሰባሰበበት ነበር። ባዶና በንግግሮች ብቻ የታጨቀ አልነበረም ለማለት ነው። ብዙ ውሎች የተፈረሙበት፣ ብዙ ቃሎችም የተገቡበት ነበር። ፕሬዚደንት ባራክ ኦባማ ወደ ርዕሰ ብሔርነቱ ከዘለቁ አንስቶ አፍሪካ የአሜሪካ ድጋፍ ርቋታል እየተባለ በብዙ ሲወቀሱ እንደሚሰሙ ቢታወቅም ፕሬዚደንቱ በተለይ በአፍሪካ ካደረጉት ጉዞ ወዲህ ትኩረታቸውን ለዚህች ባለ ቢሊዮን ሕዝብ አህጉር እያዞሩ እንደሆነ አዝማሚያዎች መኖራቸውን ዛሬ ዛሬ የሚሰጡት አስተያየቶች ይጠቁማሉ። ለነገሩ አፍሪካ እንደሚባለው ከሆነ ርቋት የቆየው የፕሬዚደንት ባራክ ኦባማ ትኩረት ብቻ ሳይሆን የአሜሪካ መገናኛ ብዙሃን ለአፍሪካ ጉዳይ በተፈጥሯቸው ጨርሶውኑ ግድ የላቸውም ነው የሚባለው። አንድም አፍሪካ እስከ መኖሯም የዘነጉ ይመስላሉ፣ አንድም ትኩረታቸው በጥቁሪቱ አፍሪካ ጨለማ ገጽታ ላይ ነው። ይህንን ንግግር ከአሜሪካ መገናኛ ብዙሃን ከጋዜጠኞችና ከእናንተም ከአድማጮች ጋር እንጀምር። ለዛሬ ከግዙፎቹ የአሜሪካ የዜና ኩባንያዎች ከአንዱ አንድ እንግዳ ጋብዣለሁ። እባክህ ማንነትህን አስተዋውቀን።
Sure, I'm Jonathan Carl, I'm the Chief White House Correspondent for ABC News.
እሺ፣ ጆናታን ካርል እባላለሁ። የኤቢሲ ኒውስ የዋይት ሃውስ ዋና ዘጋቢ ነኝ።
ጆን፣ የአሜሪካ መገናኛ ብዙሃንና ጋዜጠኞች አፍሪካን በተመለከተ ብዙ ጊዜና ለረጅም ዘመናት የምትወቀሱበት አሰራራችሁ፣ አዘጋገባችሁ ፍትሐዊነት የለውም፣ የአፍሪካን በጎ ገጽታዎች ማሳየት አትፈልጉም፣ ብትናገሩም ይልቅ የከፉ አጋጣሚዎቿ ላይ ነው ማተኮር የምትፈልጉት፣ በቂ ሽፋን አትሰጧትም፣ አትናገሩላትም የሚል ነው። ጆናታን፣ አንተ ለትልቅ የዜና አውታር የምትሰራና ታዋቂም ጋዜጠኛ ነህ። ይህንን አጤነህ ታውቃለህ?
I think there is something to the criticism that the American media doesn't cover Africa enough. I mean, we
እንደሚመስለኝ የአሜሪካ ሚዲያ ስለ አፍሪካ አይዘግብም የሚባለው በተወሰነ ደረጃ ልክ ይመስለኛል። ለነገሩ ግን በአጠቃላይም ስንመለከተው ዓለም አቀፍ ጉዳዮችን በብዛት አንዘግብም። ትልልቆቹ የአሜሪካ የዜና ኩባንያዎች የሚያወጣቸው በጀቶች ዓለም አቀፍ ክስተቶችን በስፋት እንድንዘግብ የሚፈቅዱልን አይደሉም። ስለዚህ ይህ አፍሪካን ብቻ የሚመለከት ሳይሆን ሌሎችንም ዓለም አቀፍ ጉዳዮችን የሚመለከት ጥያቄ ነው።
ጆናታን፣ አፍሪካን ጥሩ አድርጎ እንደሚያውቃትና ታሪኳ ብዙ መሆኑንም እንደሚያውቅ ነግሮኛል።
I know that as for me personally I think that Africa is a very important story. There are many very important stories in Africa and I've been fortunate enough to do several trips.
እንደኔ ከሆነ አፍሪካ ውስጥ ብዙ ጠቃሚ ታሪኮች እንዳሉ አውቃለሁ። ለኤቢሲ ስሰራ እዚያ እየተመደብኩኝ ብዙ ዘገባዎችን ለማጠናከር ታድያለሁ። ብዙ ጊዜ ተጉዣለሁ፣ ብዙ አገሮችንም አይቻለሁ።
ከጆናታን ካርል ጋር የጀመርነው ውይይት ይቀጥላል፣ ንግግራችንም ይቀጥላል። በሌላ ዝግጅት መለሳለሁ።
አድማጮች አሁን የእሰጣ ገባ ቦታ ነው። ውይይት አለ።
በኢትዮጵያ ወቅታዊ የፖለቲካ ርዕሰ ጉዳዮች ዙሪያ የተጀመረው ተከታታይ ውይይት ነው ቀጥሎ የሚሰማው። ተወያዮቻችን በኢትዮጵያ የማህበረሰብ ታሪክና የፖለቲካ ሂደቶች ላይ ያተኮሩ ጥናታዊ መጽሐፍትና ቁጥራቸው የበዛ ጽሑፎችን ለንባብ ያበቁት ፕሮፌሰር መሳይ ከበደ በዚህ በዩናይትድ ስቴትስ በኦሃዮ ክፍለ ግዛት በዴተን ዩኒቨርሲቲ የፍልስፍና መምህር ሲሆኑ፣ አቶ ግዛው ለገሰ በኢትዮጵያ የፖለቲካ ጉዳዮች ዙሪያ ባላቸው የጎላ ተሳትፎ ይታወቃሉ። እርሳቸውም በዚህ በዩናይትድ ስቴትስ የዋሽንግተን ዲሲ አካባቢ ነዋሪ ናቸው። የተከታታይ ውይይት ፕሮግራም አዘጋጁ አሉላ ከበደ ነው። የምሽቱንም ሳምንት እልባት ካደረገበትን መለስ ብሎ ያስታውስና ይጀምራል። አሉላ።
ፕሮፌሰር መሳይ ደርሶ ልምጣ። የኢትዮጵያ መንግስት ሽብር እንቅስቃሴ በሚያራምዱ ሰዎች ስጋት ነው እነኚህን እርምጃዎች የወሰድኩት ነው የሚለው
መንግስት የሚለው ይሄ ነው። ነገር ግን እንግዲህ እዚህ ላይ ትንሽ ግራ የሚያጋባው ምንድን ነው፣ ሰላማዊ ትግልን የመረጡ ህገ መንግስቱን የታቸውን መብት ይዘው የሚከራከሩ ፓርቲዎችና ግለሰቦች ናቸው አሁን ሽብርተኛ ተብለው የታሰሩት። አንድነት ፓርቲንም ብትወስደው፣ ሰማያዊ ፓርቲንም ብትወስደው፣ ጋዜጠኞቹንም ብትወስዳቸው የታሰሩት፣ እነዚህም ብሎገሮችንም ብትወስዳቸው፣ ሁሉም እስከምናውቀው ድረስ መቼም ጊዜ ያው ህገ መንግስቱ የፈቅድልን መሰረት የጸሐፊ ነጻነት፣ የመገናኛ ነጻነት እሱን ይዘን ነው የተነሳ ነው ነው የሚሉ እና ሽብርተኛ ለምን እንደሚባሉ አላውቅም። ዋናው ነገር እሱ ነው። ሁለተኛ በውስጥም ተደብቀው ሽብር ያካሂዱ ነበር ወይም ሽብር ከሚፈልጉ ድርጅቶች ጋር ግንኙነት ነበራቸው ከተባለ መንግስት ይህን ነገር ሊጠይቅ ይገባዋል። በእርግጥ ነገር ግን ማረጋገጫም የለው። ምክንያቱም አንደኛ ትልቁ ነገር እነዚህ ሰዎች ፍርድ ቤት ቀርበው ነጻ ፍርድ ቤት ቀርበው ያ ነጻ ፍርድ ቤት እውነትም የቀረበው መረጃ ትክክል ነው ብሎ ሲፈርድባቸው ነው እውነትም ሽብረኛ ሊባሉ የሚችሉ። ያለውን ፍርድ ቤት እንዴት እንደሚሰራ ስናይ፣ ሁለተኛ ለብዙ ጊዜ ከህገ መንግስቱ ውጪ ሰዎች እየታሰሩ በቶርቸር እና ብንትን ተጠይቀው ከዛ በኋላ የሚናገሩት ሁሉ እንደ እውነት ቀርቦ ፖሊስ በሚሰጠው መረጃ መሰረት የሚፈረድ እስከሆነ ድረስ በምንም አይነት ሽብርተኛ ናቸውም ብሎ ለመጣሙም ለማመንም አይቻልም። ማንም ያምንም የለም እነሱም ማምን። ስለዚህ እኮ አሁን ሽብር ላይ አይደለም ያለው እንደው እሱ ዝም ብሎ ታዋጅ አለ ለፍርድ ቤቱ ነው ፍርድ ቤቱ በዚህ አንቀጽ እንዲወስኝ ያለው እንዲል ነው እንጂ ነገሩ ከሽብር ጋር የሚያገናኘው ነገር የለም። ይልቅ እኔ የሚታይኝ ምንድን ነው፣ ከዚ በፊትም ገልጬዋለሁ፣ የመለስ በሞት ጊዜ ብላ በዚህ በሬዲዮ ላይ ተይታኝ ነግር ያለው ያለኝ ነገሮች ሊያሻሉ ይችላሉ ወይም የባሰ ሊሆኑ ይችላሉ ብያለሁ። እና ወደ ባሰም ሊሄድ ይችላል ማለት ከመለስም የባሰ ሽብር ውስጥ ልንገባ እንችላለን። ይኸው ምንድን ነው እምልህ፣ እነዚህ ሰዎች ከማፈንና ከኃይል መጠቀም በስተቀር በምንም ነገር ስልጣኑ ያመልጠናል፣ ሌላ ምንም አማራጭ የለንም ብለው ሊያምኑ ይችላሉ።
ፕሮፌሰር መሳይ ቀደም ብሎ ኢህአዴግ እከተለዋለሁ የሚለውን የቡድን አመራር በከፊል አለ ላሉት ችግር ምክንያት አድርገውታል። ከጠቅላይ ሚኒስትር መለስ ማረፍ በኋላ የአመራር ክፍተት ተፈጥሯል። ያንን ደግሞ ኢህአዴግ በቡድን አመራር ሊተካው እየሞከረ ነውና አንዱ ችግር እሱ ነው በከፊልም ቢሆን የሚሉት ፕሮፌሰር መሳይ፣ ኢህአዴግ ግን ለሚከተለው አብዮታዊ ዲሞክራሲ ተመራጩ መንገድ መሆኑ ነው የሚያስረግጠውና እርስዎ ምን ይላሉ አቶ ግዛው?
በእኔ ግምት ፕሮፌሰር መሳይ ያለው ትክክል ነው። በጣም እስማማለሁ። እስማማው ለምንድን ነው? የሀገሪቱን አቅጣጫ የዜጎችን መብት የሚያስከብል ውሳኔ ለመወሰን እና ተጠያቂነት ሊደርስ የሚችልበት አንድ መሪ መኖር አለበት። በቡድን የሚወሰኑ ውሳኔዎች ብዙ ጊዜ አንደኛ አንድ ወጥ አይሆኑም፣ ሁለተኛ በጊዜው አይወሰኑም። የመፈራራት፣ የመቆየት የመሳሰሉት ነገሮች ስላሉ አንድን አገር ለመምራትና አንድ ወጥ የሆነ ውሳኔ ለመወሰን በጣም ችግር ነው የሚሆነው። በተለያዩ ስብሰባዎች ላይ የተለያዩ ቡድኖች ወይንም ግለሰቦች የውሳኔውን የበላይነት ስለሚያገኙ አንድ ወጥ የሆነ ቀጥተኛ ውሳኔ መውሰድ አይችልም። ስለዚህ አገሪቷ አንዴ ወደ ቀኝ፣ አንዴ ወደ ግራ፣ አንዴ ወደ ላይ፣ አንዴ ወደ ታች እየተንሳፈፈች የምትሄድበትና በፖለቲካ አመራር ውስጥ ቫኪዩም የሚፈጠርበት ሁኔታ ይኖራል። ከዛም አልፎ ደግሞ በእውነቱን ለመናገር ለኃላፊነትም ተጠያቂነት ለማስወገድ ይሄ የቡድኑ አመራር ለብዙዎች እንደ ማምለጫ ተደርጎ ይታያል። ስለዚህ የቡድን አመራር ከዚህ በፊት በተለያዩ የግራውን ፖለቲካ ያቀነቅኑ በነበሩ አገሮች ውስጥ እንዳየ ነው አንድን አገር በቀጥተኛ መንገድ ለመምራትና አገሪቷን በኢኮኖሚ በነጻነትም ለማሳደግ አሉታዊ የሆነ ሚና ነው ያለው።
አሁን ላሉት ሁኔታዎች ችግሮች ናቸው ያላችኋቸውን ነው። በአንጻሩ በመንግስት በኩል የሚጠየቀውን ያህል በህብረተሰብ በፖለቲካ ፓርቲዎች በኩልስ ምን መደረግ ነበረበት የሚለው ከመንግስት ውጪ ሌሎች ተቋማትና ወገኖችን ድርሻ ለመመልከት እንሞክር። የተቃዋሚ ፓርቲዎችን ድክመት በአንድ ወቅት ባደረግነው ውይይታችን ላይ አቶ ግዛውም ተሳታፊ ስለነበሩ ተቃዋሚ ፓርቲዎችስ ምን ማድረግ ነበረባቸው እናመጣለን ያሉትን ለውጥ ለምን ሳያመጡ ቀሩ ለሚለው በገዢው ፓርቲ ይደረግብናል ከሚሉት ጫና ባሻገር በበኩላቸውስ ምን አይነት ድክመት አለባቸው የሚለውን የፓርቲ መሪዎቹን ጨምሮ ባሳተፉ ውይይቶች አንስተናል። ዛሬ ካለው ሁኔታ ጋር አዛምደንም አንዳንድ ነጥቦች እናንሳ። የህብረተሰብ ክፍሎችስ የተለያዩ የህብረተሰብ ክፍሎች ዜጎችስ ለሚፈለግ ለውጥ ዲሞክራሲ አሰራር እንዲመጣ እንፈልጋለን ለሚባለው ለውጥ ምን ማድረግ አለባቸው? የህብረተሰብ ሚና የዜጎች ሚና ምን ሊሆን ይገባል?
ይህንን ለመመለስ በተለይ በህብረተሰቡ ውስጥ ዲሞክራሲን ሊሸከም የሚችል የማህበረሰብ ካፒታል አለ ወይ የሚለውን ጥያቄ ለማየት የኢትዮጵያን ያለፉት 10-15-20 ዓመታት ፖለቲካ ዞር ብለን ብናይ በተለይ የምርጫ 1997 ብናይ ግልጽ በሆነ ሁኔታ የኢትዮጵያ ህዝብ የዲሞክራሲን ስራ ሊሸከም የሚጠቅመውን ሊመርጥ ስህተትም ሊያደርግና ከስህተቱም ተምሮ የሚፈልገውን አቅጣጫ ሊወስድ እንደሚችል በሰላማዊ መንገድ በመከባበር ያሳየበት ሁኔታ እንደነበር ሁላችንም እናስታውሳለን። ነገር ግን ያ የተቀጨው የአቶ መለስን አይነት የአምባገነን ቡድኖች የሚወስዱትን ህጋዊ ያልሆነ እርምጃ ሊቀርፍ የሚችል ኢንስቲትዩሽኖች አልነበሩም።
ተቋማት አልነበሩም። ምን አይነት ተቋማት?
ነጻ ፍርድ ቤት አልነበረም። ነጻ የምርጫ ቦርድ አልነበረም። ለምሳሌ እንደ ምሳሌ አድርገን ብንወስድ ምናልባት ብዙ ጊዜ ከአሜሪካ ጋር ስናወዳድር ከኢትዮጵያ ጋር ማያያዙ አደገኛ ሊሆን ይችላል። በ1973 ዓ.ም በአውሮፓዊ አሜሪካ ሀገር ተመርጦ የነበረው ፕሬዚደንት ኒክሰን ከህግ ውጭ የወጣ ስራ ስለሰሩ የሁለቱ የአሜሪካ ምክር ቤቶች ፕሬዚደንቱን መብታቸውን ተጠቅመው ከስልጣን አውርደዋቸዋል። ወይንም ሱፕሪም ኮርቱ መረጃ የነበረውን ቴፕ የአሜሪካ ሱፕሪም ኮርት ማለት ነው
ጠቅላይ
ፍርድ ቤቱ እንዲሰጥ ያ መረጃ ፕሬዚደንቱ ለጠበቆች እንዲሰጥ መወሰን ችሏል። ኢትዮጵያ ውስጥ የነበረው ግን በቅርቡ ደግሞ የታተመውን መጽሐፍ ብናየው በኤርሚያስ ለገሰ የተጻፈውን ብናየው ፍርድ ቤቱ ራሱ የሚመራው በኢህአዴግ ካድሬዎች ውስጥ ነበረ። ስለዚህ አንዱ ኢንስቲትዩሽን ይሄ ነው። ሁለተኛው ደግሞ ዜጎች መብታቸውን ተነስተው እኛ ስንፈጠር እግዚአብሔር በአምሳሉ ስለፈጠረን የሰጠን መብቶች አሉ፣ እነሱን አሳልፈን ለእናንተ አንሰጥም የሚል የነበረው ተነሳሽነት መጠነኛ ነበር። በአሁኑ ሰዓት ግን ያ ተነሳሽነት እጅግ ጨምሮ ፖለቲካ ድርጅቶች ባሻገር እንደ ዞን 9 የመሳሰሉ በጣም ወጣት የሆነው ኢህአዴግ ስልጣን ከያዘ በኋላ የተወለዱት ከህብረተሰቡ ወይ ተነስተው ነጻነታችንን ማስመለስ አለብን ብለው የሚታገሉበት ኢትዮጵያ ውስጥ ነው ያለ ነው። ስለዚህ እነዚህ የሶሻል ካፒታሎች አብዛኛው ባያድጉም እያደጉ ያለበት ሁኔታ ነው። ሌላው ከዚህ ጋር ምናልባት በጣም አስፈላጊ ሆኖ እንዲያውም በእኔ ግምት ለረዥሙ ተስፋ የሚሰጠን ምንድን ነው? የኢትዮጵያ ፖለቲካ ለ50-60 ዓመት በተማሪዎች እንቅስቃሴ ጀምሮ በተለያዩ የፖለቲካ ድርጅቶች ሲያቀነቅን የነበረው የጨቋኝና የተጨቋኝ ፖለቲካ አስተሳሰብ ርዕዮተ ዓለም ቦታውን እያጣ የነጻነትና የግለሰቦች ነጻነት ማዕከላዊነት እያገኘና በድርጅቶችም እየተወከለ እንደነ ሰማያዊ እንደነ አንድነት ከቡድን ወይም ከወል መብት ይልቅ የግለሰቦች ነጻነት እግዚአብሔር የፈጠራቸው የግለሰቦች ነጻነት ማዕከላዊነቱን እያገኘና እየተደራጀ ስለመጣ ይሄ ደግሞ በወጣቶች መካከል በሶሻል ሚዲያ እንደሚታየው ትልቅ ተቀባይነት ማግኘቱ አገራችን ወደማይቀረው ለውጥ ጎዳና እንደምታመራ ይገልጻል ብዬ ነው የማምነው።
ተወያዮቹን እናመሰግናለን። አልተቋጨም። በሚቀጥለው አርብ አሉላ ይዟቸው ይቀርባል። በእኛ በኩል ደህና ደሩ እንላለን። በዚሁ የትግርኛ ቋንቋ ስርጭት ይቀጥላል።